VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና VOA የአዲሱ ትውልድ ድምጽ። ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የጋቢና ቪኦኤ አርብ ምሽት ሰኔ 11 2013 ዓ.ም መሰናዶ ጀምሯል። የምሽቱ ዘገባዎቻችንን እናስተዋውቃችሁ። በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞች ወደ ሳውዲ አረቢያ የሚደረግ ጉዟቸውን አቋርጠው ከሶማሌ ፑንትላንድ ቦሳሶ ለመመለስ ወሰኑ። የሰማችኋት የ19 ዓመቷን ወጣት ሉባባ ሰኢድን ነው። እሷና ሌሎች ተመላሽ ወጣቶችን አነጋግረን ያሰናደነው ዘገባ አለን። በሌላ በኩል በዋግ ህምራ ብሔረሰብ በሰቆጣ ምርጫ ክልል ምርጫውን ሰኔ 14 ለማካሄድ ተዘጋጅተን ሳለ ብሔራዊ ምርጫ ቦርድ ምርጫውን ማራዘሙ የአካባቢውን ነባራዊ ሁኔታ ያላገናዘበና የመራጩን ህዝብ ስሜት የጎዳ ነው ሲሉ ነዋሪዎች ቅሬታቸውን አቅርበዋል።
ይህ ውሳኔ ቀድሞ መነገር ሲገባው የነበረ 4 ቀን 3 ቀን ወይም 5 ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም።
ምሽቱ የምሽቱ አብይ ርዕሳችን ነው። በተጨማሪም የዓለም ኢኮኖሚክ ፎረም በ2020 ኢትዮጵያውያን ጨምሮ በመላው ዓለም ላይ ልዩ ልዩ የቴክኖሎጂ ሀሳቦችን ይዘው ብቅ ላሉ 100 ተቋማት እውቅና ሰጥቷል። በምሽቱ አካተነዋል። የምሽቱ ተረኛ አዘጋጅ ኤደን ገረመው ነኝ። ከአቀናባሪያችን ኤልያስ አስማረጋ እንዲሁም ከዜናዎቹ ጋር ሀብታም ስዩም ሆነን እናስተናግዳችኋለን። አሁን ወደ ዜናዎቹ እንሻገር።
አመሰግናለሁ ኤደን። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን እና የቱርክ ፕሬዚደንት ረሲብ ጣኢብ ኤርዶጋን በዚህ ሳምንት ባደረጉት ስብሰባ ቱርክ አሜሪካ አፍጋኒስታንን ለቃ ከወጣች በኋላ የካቡል አየር ማረፊያን ጸጥታ የማስከበር ስራ እንድታከናውን መስማማታቸው ተሰምተዋል። የዩናይትድ ስቴትስ ብሔራዊ የጸጥታ አማካሪ ጄክ ሱሌቨን ሐሙስ ዕለት እንዳስታወቁት ሁለቱ ሀገራት ቱርክ ከራሽያ በገዛችው S-400 የመከላከያ ሚሳኤል ዙሪያ ግን የቆየ አለመግባባታቸውን ሊፈቱ አልቻሉም። በጉዳዩ ላይ የሚደረገው ንግግር እንደሚቀጥልም ጠቁሟል። ሱሌቨን ለዘጋቢዎች እንደተናገሩት በሰሜን አትላንቲክ የጦር ትብብር ጉባኤ ላይ ባይደንና ኤርዶጋን በአፍጋኒስታን ጉዳይ ተነጋግረዋል። ኤርዶጋን አየር ማረፊያውን ለመጠበቅ የአሜሪካን ድጋፍ እንደሚሹ አስታውቀዋል። ባይደንም አስፈላጊውን ድጋፍ ለመስጠት ተስማምተዋል። የሐሚድ ካርዛይን ዓለም አቀፍ አውሮፕላን ማረፊያ ደህንነት ለመጠበቅ ቱርክ አብይ ሚና እንድትጫወት በሁለቱም መሪዎች በኩል ግልጽ ቁርጠኝነት ላይ ተደርሷል። አሁን ደግሞ በተፈጻሚነቱ ላይ እየሰራን ነው ብለዋል ጄክ ሱሌቨን። የቱርክ ፕሬዚደንት ግን የስምምነቱን ዝርዝር እስካሁን ይፋ አላደረጉም። ሆቴል ሩዋንዳ ለተሰኘው ፊልም መነሻ በሆኑት አሁን ላይ ግን በሽብርተኝነት ወንጀል በተከሰሱት ግለሰብ ላይ የዕድሜ ልክ እስራት ይፈረድ ዘንድ የሩዋንዳ አቃቢያነ ሕግጋት ትናንት ጠይቀዋል። ቤተሰቦቻቸው ግለሰቡ እንግልት እየደረሰባቸው፣ ፍትሐዊ ያልሆነ የፍርድ ሂደትም እየተፈጸመባቸው እንደሆነ ተናግረዋል። ፖል ራሰሳ በጋና የአንድ ታዋቂ ሆቴል አስተዳዳሪ ሆነው በሰሩበት በአውሮፓውያኑ 1994 ዓ.ም በመቶዎች የሚቆጠሩ ቱትሲዎችን ከሞት በማዳን በአንድ ወቅት ተሞግሰው ነበረ። አሁን ላይ ግን በ 2018 እና 19 በሀገሪቱ ከደረሱ የታጣቂ ቡድን ጥቃቶች ጋር በተያያዘ ክስ ቀርቦባቸዋል። ከተከፈቱባቸው 9 ክሶች መካከል ኢመደበኛ ታጣቂ ቡድን መመስረትና የሽብርተኛ ቡድን አባል መሆን በገንዘብም መደገፍ ተካተዋል። አቃቢያነ ሕጉ 9 ሰዎች ከተገደሉባቸው ድርጊቶች ጋርም አያይዟቸዋል። የቤልጅየም ዜጋ የሆኑትና በዩናይትድ ስቴትስ ውስጥ ነዋሪ የሆኑት ራሰሳ በጋና ክሱን ተቃውመዋል። የቀረበባቸው ክስም በስልጣን ላይ ለብዙ ዘመን በቆዩት ፕሬዚደንት ፖል ካጋሜ ላይ ባቀረቡት ትችት ምክንያት የተከፈተ ፖለቲካዊ ግፊት ያለው መሆኑን ተናግረዋል። ራሰሳ በጋና ዱባይን በመጎብኘት ላይ እንዳሉ ታፍነው ወደ ሩዋንዳ እንደተወሰዱና እንደተከሰሱ ይናገራሉ። ፍርድ ቤቱ ግን ታፍኛለሁ የሚለውን ክሳቸውን አልተቀበለውም። የሩዋንዳ መንግስት ታጣቂ ቡድኖችን በኮንጎና ብሩንዲ ለማስተባበር ወደ ብሩንዲ እያቀኑ ነበር ብሏል። ልጃቸው ካሪና ካኒምባ በትዊተር ገጻቸው ላይ አባቴ ፖል ራሰሳ በጋና የፖለቲካ እስረኛ ነው፣ የተከሰሰው በፈጠራ ክሶች ነው። በሩዋንዳ የሹፈት ፍርድ ቤት በእርሱ ላይ የቀረበ ምንም ማስረጃ የለም ስትል ጽፋለች። ምናልባትም በታሪክ በግዙፍነቱ 3ኛ ሳይሆን አይቀርም የተባለ ከ1004 በላይ የሚመዝን አልማዝ በደቡብ አፍሪካዊቷ ሀገር ቦትስዋና ተገኝቷል። ከፍተኛ ጥራት ያለውና 1098.3 ካራት የሚመዝነው አልማዝ የተገኘው ጆዋናይንግ በተሰኘው ዴብስዋና የተሰኘ የቦትስዋና መንግስትና ዲቤርስ ቡድን ማድና ውጭ ተቋም በሚያስተዳድረው ስፍራ ነው። በቅርቡ ባስተዋወቁት ዘመነኛ የግዙፍ አልማዞች ማውጫ ጣቢያ አማካኝነት ተጨማሪ ግዙፍ አልማዞችን ለማውጣት ተስፋ እንደሚያደርጉ የዴብስ ዋና ተጠባባቂ ኃላፊ ላይነት አርምስትሮንግ ተናግረዋል። 73 ሚሊሜትሮች የሚረዝመው፣ 52 ሚሊሜትሮች የሚሰፋውና 27 ሚሊሜትሮች የሚወፍረው አልማዝ ከ50 ዓመታት በላይ በተሻገረው ተቋም ታሪክ ግዙፉ መሆኑንም አክለዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። የምሽቱ ተረኛ አስተናጋጃችሁ ኤደን ገረሙ ነኝ። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በመጪው ስድስተኛው ሀገር አቀፍ ምርጫ በንቃት ለመሳተፍ ዝግጁ መሆናቸውን የአሜሪካ ድምጽ ሬዲዮ ያናገራቸው የሰሜንና የደቡብ ወሎ ዞን ነዋሪዎች ገለጹ። በሌላ በኩል በዋግኽምራ ብሔረሰብ በሰቆጣ ምርጫ ክልል ምርጫውን ሰኔ 14 ለማካሄድ ተዘጋጅተን ሳለ ብሔራዊ ምርጫ ቦርድ ምርጫውን ማራዘሙ የአካባቢውን ነባራዊ ሁኔታ ያላገናዘበና የመራጩን ሕዝብ ስሜት የጎዳ ነው ሲሉ ነዋሪዎች ቅሬታቸውን አቅርበዋል። መስፍን አራጌ እንደሚከተለው ያስደምጠናል።
በስድስት ሀገራዊ ምርጫ ላይ በመራጭነት መሳተፋቸውን የሚናገሩትና በሰሜን ወሎ ዞን ወልዲያ ከተማ የሚኖሩት ሞላይመር የዘንድሮ ሀገራዊ ምርጫ ከቅድመ ዝግጅቱ ጀምሮ አንጻራዊ ዴሞክራሲ ጭላንጭል ታይቶበታል ሲሉ ነበር የገለጹት።
ከቅስቀሳ ከምዝገባ ጀምሮ ሰፊ የሆነ ዴሞክራሲ ነው ያለው። በወዳዳሪ ፓርቲዎችም መንግስትም ቢሆን በቅስቀሳው ላይ ሰፊ የሆነ ቅስቀሳ እያካሄዱ ነው ያሉት። አላማቸውን እያሳዩ ነው ያሉት። ማንኛው ይጠቅማል ማንኛው አይጠቅምም የሚለውን ለመለየት ሰፊ እድል አግኝተናል ብዬ አስባለሁ።
አካባቢያቸው የነበረውን የቅድመ ምርጫ ዝግጅትና ቅስቀሳ ከሚኖርበት የደቡብ ወሎ ዞኗ ኮምቦልቻ ከተማ አንጻር የመዘኑት ዘሪቱ አህመድ በበኩላቸው ተፎካካሪ ፓርቲዎች በነጻነት የተንቀሳቀሱበት እንደሆነ ገልጸዋል። በሁለት ሀገራዊ ምርጫ ላይ የመሳተፍ ተሞክሮ እንዳላቸው በማስታወስ
ገዢ ፓርቲም ሆነ ተፎካካሪ ፓርቲ እኩል በሚባል ሁኔታ ነው እኛ አካባቢ ላይ አሁን ያለው የምርጫ ቅስቀሳ። ከ2002 እና 2007 ምርጫዎች ላይ ተሳትፍ ያለው መራጭ ነበርኩኝ የዛን ጊዜም እና ከዛ የተለየ ነገር ያየሁት ምንድን ነው ከገዢ ፓርቲ የበለጠ ተፎካካሪ ፓርቲዎች በነጻነት ነው እዚህ አካባቢ ላይ ሲቀሰቅሱም ሆነ የመልእክታቸውን ሲያስተላልፉ የማየው። ሰላማዊ ሰልፎችንም ያካሂዳሉ በጠየቁም ጊዜ ፈቃድን እያገኙ ሰልፎችንም ሲካሄድና ምርጫ ቅስቀሳው ዲሞክራሲያዊ በሆነ መንገድ ሲተላለፍ አይቻለሁ።
የዘንድሮውን የቅድመ ምርጫ እንቅስቃሴ ከ1997 ምርጫ ጋር ያነጻጸሩት የደሴ ከተማ ነዋሪው በቀለ ተስፋዬ በበኩላቸው ተፎካካሪ ፓርቲዎች ፖሊሲያቸውን ያስተዋወቁበት፣ ፓርቲዎች የግንባር ክርክር ያደረጉበት፣ የተሻለ የመገናኛ ብዙሃን ሽፋን ያገኙበት እንደሆነ ጠቅሰዋል።
በሀገሪቱ የተካሄዱ 5 ምርጫዎች ነበሩ። አሁን ስድስተኛ ነው። በአራቱ የምርጫ እንትን ተሳትፏለች። ዘንድሮ የምርጫ ዝግጅት ከባለፈው 97 ላይ የተደረገ የምርጫ ዝግጅት ነበረ። እዛ ላይ ሰፊ የሆነ የሚዲያ ቅስቀሳ፣ ሰፊ የሆነ የፓርቲዎች ውይይትና ገለጻ እና የነበረ በቴሌቪዥን በተለያዩ ሚዲያ ላይ ማለት ነው። ከዛ ያልተናነሰ ነው እና በቴሌቪዥን ፕሮግራም የፓርቲዎችን ውይይት አይተናል። እንዲሁም ደግሞ በየከተሞቹ በየወረዳዎች ሁሉም ፓርቲዎች በፊት ቅስቀሳ ሲያደርጉ ቆይተዋል። በ9 የመጨረሻውን ቅስቀሳ ሁሉም አድርገዋል። በዚህ አይነት ዝግጅት ላይ ናቸው ያሉት።
ከዚህ በፊት የነበሩት ምርጫዎች ላይ እኔ የተሳተፍኩባቸውን ማለት ነው የመምረጫ ወረቀቶቹ ራሱ ቅድሚያ መጥተው በየማህበረሰቡ በየቀበሌው ታች ድረስ በየቀጠናው እየወረዱ ማህበረሰቡ ጋር እየደረሱ የትኛው ቦታ ላይ ድምጻቸውን እንዴት እንደሚሰጡና የትኛው ጋርም መስጠት እንዳለባቸው ጭምር ነበር ቅስቀሳው ሲደረግ የነበረው። በዚህኛው ምርጫ ግን ያየሁት ነገር ምንድን ነው የመምረጫ ወረቀቶቹ ጭራሽ አልመጡም። ተመሳስለው የተሰሩም ደግሞ እዚያ አካባቢ ባሉ የብልጽግና ፓርቲ ድርጅቶች የተዘጋጀ የመምረጫ ወረቀትን ተመስሎ የተሰራ ምንም አይነት ነገር የለም። ፍትሐዊ የሆነ ነጻ የሆነ ምርጫ ይካሄዳል ብዬ ጠብቃለሁ።
በተለይ የሴቶች ተሳትፎ መጨመሩ ተስፋ ሰጭ ጅምር መሆኑን ይናገራሉ የኮምቦልቻ ከተማ ነዋሪዋ ዘሬቱ።
በምርጫው ላይ የሴቶች ተሳትፎ ከዚህ በፊት ከነበረው በእጥፍ የበዛ ነው። ተፎካካሪ ፓርቲዎችም ላይ ያየሁት ነገር በገዢ ፓርቲም ላይ ሴቶችን የማሳተፉ ነገር ጥሩ ነገር እያየሁ ነው ያለሁት። አሁን ለደሴና ኮምቦልቻን ለማየት እያለሁኝ ሴቶች አሉ፣ ለክልል ምክር ቤት ተመራጭ ሴቶች አሉ። ሁለቱም ጋር ሴቶችን ተሳትፎ እየጨመረ ነው ያለው ይሄ። እንዲሁም ደግሞ ተፎካካሪ ፓርቲዎችም ላይ መሄድ እነሱም ጋር የሚሳተፉ ሴቶች አሉ። ተመራጭ የሆኑ የሚለጠፉ ባነሮች ነው ያለሁኝ። ተሳትፎ ጥሩ ነው ብዬ ነው የማስበው።
የቅድመ ምርጫው እንቅስቃሴ ሰላማዊ እንደሆነ ሁሉ ምርጫውን ለማስኬድ አስተማማኝ ሰላም መኖሩን ከወልዲያ ከተማ አንጻር አመሳክረው ይናገራሉ የከተማዋ ነዋሪ ሞላይመር።
ወንም እንደ አንድ ህብረተሰብ ክፍል ምርጫው ሰላማዊ ይሆናል ብለን እንጠብቃለን። ምርጫውን ዲሞክራሲያዊ በሆነ መልኩ ሰው የመሰለውን እንዲመርጥ ቅስቀሳዎች ተደርገዋል፣ ትምህርት ተሰጥቷል። እኔም የሚመለከተኝን እና ይመራኛል የሚለውን ፖለቲካ ድርጅት ለመምረጥ ዝግጅት አድርጌያለሁ እና ሁላችንም በየአካባቢያችን ከጧት ጀምሮ ዝግጅት አድርገን ለመምረጥ እና ድምጻችን ለመስጠት ካርዳችን አውጥተን እየተጠባበቅን ያለውና ምቹ ሁኔታዎች አሉ ብዬ ነው የማስበው።
ከምርጫው በኋላ ለውጥ እጠብቃለሁ የሚሉት የደሴ ከተማ ኗሪው በቀለ በበኩላቸው ኢትዮጵያ ውስጥ በተለይ ባለፉት 3 አመታት የተስተዋለው አለመረጋጋትና የህዝቦች ሞትና ስደት ማስቆም ይቻላል ላሉት ፓርቲ ድምጻቸውን እንደሚሰጡ አረጋግጠዋል።
በሃይማኖት በዘር በጎሳ ተከፋፍለን ብዙ ነገር አይተናል። አሁን በዚቻቸው 3 አመት ባለሞላ ጊዜ ማለት ነው። እነዚህን አስወግዶ ማንኛውም ሰው ማንኛውም ቦታ ሰርቶ የመኖር በማንኛውም ቦታ ሀብት ማፍራት በማንኛውም ቦታ ሳይሳቅም ሀገሬ በማለት ማንኛውም ብሄር ብሄረሰቦች ተዋዱና ተፈቃቅሮ ተተባብሮ የሚኖርባት ሀገር እንዲፈጠር ሊያደርግ የሚችለውን ፓርቲ መምረጥ እያስፈልጋል እያምናለሁ።
ለምርጫው ሰላማዊነት የሁሉም አካላት ድርሻ ወሳኝ እንደሆነ አስተያየት ሰጪዎቹ አመላክተዋል።
ሁላችንም በጋራ የተለያዩ የሀገሪቱ ከፍተኛ ሰዎች የሚባሉት እንዲሁም ደግሞ በአካባቢ ያሉ ትልልቅ ሰዎች፣ የሃይማኖት አባቶች፣ ወጣቶች፣ የዩኒቨርሲቲ ተማሪዎች ሁሉንም ያካተተ ዞሮ ዞሮ ሰላም ለሁሉም ነው እና የሚጠቅመው ለሰላም ሲባል ሁላችንም በጋራ ተባብረን ሰላማዊና ዲሞክራሲያዊ እንዲሆን የማድረግ ግዴታ አለብን።
ምርጫው ሰላማዊና ፍትሐዊ እንዲሆን ሁሉም ሰው በየቤቱ ቤተሰቡን መምከር አለበት። ሴት ብልህ ነች። ብዙ ጊዜ ለግጭት ቅርብ የሆኑቸው ወንዶች ናቸው እና ሁላችንም ወንዶቻችንን፣ ወንድሞቻችንን፣ ባሎቻችንን እንዲሁም ደግሞ አባቶቻችንን መምከር ይኖርብናል ማለት ነው።
ይህ በእንዲህ እንዳለ በዋግምራ ብሔረሰብ ዞን ሰቆጣ ምርጫ ክልል ሰኔ 14 ይካሄዳል ተብሎ ሲጠበቅ የነበረው ምርጫ መራዘሙ ቅሬታ እንደፈጠረባቸው አስተያየት የሰጡ የአካባቢው ነዋሪዎች ተናግረዋል። ውሳኔው የአካባቢውን ነባራዊ ሁኔታ ያላገናዘበ እጅግ ዘግይቶ የተላለፈ ነው የሚሉት የሰቆጣ ከተማ ነዋሪው ታደሰ ሸቱ የመራጩ ሕዝብ ስሜት ተጎድቷል ብለዋል።
ይህ ውሳኔ ቀድሞ መነገር ሲገባው የነበረ 4 ቀን 3 ቀን ወይም 5 ቀን ውስጥ ሲቀረው መነገሩ ተገቢ ነው ብዬ አላስብም። ለምን ከዛ በፊት ምንም ይሁን ምንም የፓርቲም ይሁን የመንግስትም የሁሉም አካላት 1-5 ፓርቲዎች አሉ የተለያዩ ቅስቀሳዎችን ሲሰሩ ነው የከረሙት። በእግራቸው ቀበሌ ድረስ ጎጥ ድረስ ምናምን የቀሰቀሱበት ትልቅ ስራ ያከናወኑባቸው ናቸው ሁሉም ፓርቲዎች ማለት ይቻላል። እነዚህ አካላት ጉልበታቸውንም አቅማቸውንም በርካታ ድካሞችንም ውጣ ውረዶችንም አሳልፈዋል። በተመሳሳይ ደግሞ ከፍተኛ ገንዘቦች ለዚህ ስራ ወጥቷል። ይሄ ገንዘብ እንደባከነ ነው እኔ የማስበው አሁን ሲቀር፣ ምክንያቱም ኢኮኖሚካሊም ሳይኮሎጂካሊም ኢምፓክት አለው በዚህ ጉዳይ ላይ ማህበረሰቡም ላይ ፓርቲዎቹም።
ሌላው የሰቆጣ ከተማ ነዋሪ የሆኑት ማሞሸቴ ተመሳሳይ አስተያየት አላቸው።
ምርጫ ቦርድ ራሱ ከፍተኛ ወጪ ያወጡ የተለያዩ ማቴሪያሎችን ከነበረ ስልጠናም ሰጥቷል። ያው የተለያዩ ፓርቲዎችም የተለያየ ሀብት አውጥተዋል ህዝቡ ጋር በመቀስቀስ በሚል ህዝቡም ለመምረጥ ዝግጅት እያደረገ ባለበት ሰዓት ይህ ምርጫ ይቋረጥ መባሉ ፍትሐዊ አይደለም የሚል እምነት ነው ያለን።
ለትግራይ አጎራባች ከሆኑ አካባቢዎች በቀር ምርጫ ለማካሄድ የሚያስችል ሰላም አለ ነው የሚሉት አስተያየት ሰጪዎቹ።
አሁን እኔ ባለሁበት ቦታ ሰቆጣ ከተማ ነው ያለሁት። የጸጥታ ችግር የለም። የጸጥታ ችግር ያለባቸው ኦልሞስት ለትግራይ ድንበር አካባቢ ያሉ ቀበሌዎች ላይ ነው። ሰቆጣ ከተማ ላይ ምርጫ ማስኬድ ይቻላል፣ የሚከለክል ነገር የለም። አንዱ ሰቆጣ ወረዳ ነው እዚሁ አጠገባችን ላይ ያለው። እዛም ላይ ያን ያክል የጸጥታ ችግር ያለበት አይደለም።
ከዞኑ ሰቆጣ ዙሪያ ወረዳ ሰፊ የሆነ ህዝብና ቀበሌ ያለው ነው። ሰፊ የምርጫ ጣቢያዎች ያሉት ነው። ስለዚህ የአካባቢ መምረጥ ሲገባው ያለ መምረጡ ህዝቡ ላይ ከፍተኛ የሆነ የስነ ልቦና ጫና አድርሷል።
እንደ አስተያየት ሰጪዎቹ ውሳኔው በዴሞክራሲ ልምምዱ ላይ ተጽዕኖ ያሳድራል።
ሰውም አሁን እያለ ያለው ከዚህ በኋላ የምናደርገው ምርጫ ምንም አይነት ስሜት የለንም ነው የሚለው። ሁለተኛ በምርጫ ቦርድም በመንግስትም ላይ አጠቃላይ ሁሉም ፓርቲዎች ላይ እምነት የሚያሳጣ እንደሆነ እኔም በግሌ ይታየኛል። እኔም አሁን ለመምረጥ በዝግጁ በነበርኩበት ጊዜና በተነሳሳበት ጊዜና እንደገና ተራዝመዋል ተብሎ ለዛ ነገር መዘጋጀት ስሜትን ወደ ኋላ የሚጎትት ነገር ነው ያለው።
በሰቆጣ ምርጫ ክልል ገዢውን የብልጽግና ፓርቲን ጨምሮ 6 ተፎካካሪ ፖለቲካ ፓርቲዎች በ109 የምርጫ ጣቢያዎች ላይ ለመሳተፍ እንቅስቃሴ ሲያደርጉ መቆየታቸውንና ለምርጫው ከ70,000 ህዝብ በላይ ለመራጭነት ተመዝግቦ እንደነበረ የደረሰን መረጃ ያመለክታል። በጉዳዩ ላይ ከብሔራዊ ምርጫ ቦርድ ተጨማሪ አስተያየት ለማግኘት ጥረት እያደረግን ሲሆን እንደተሳካልን ይዘን እንቀርባለን። የኢትዮጵያ ምርጫ ቦርድ ሰሞኑን በሰጠው መግለጫ ግን በጸጥታና ሎጂስቲክ እንዲሁም በሌሎች ተያያዥ ምክንያቶች የ59 የምርጫ ክልሎች የድምፅ መስጫ ቀን ወደ ጳጉሜ 1 መተላለፉን ገልጾ ነበር። የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ በቅርቡ ለጋዜጠኞች በሰጡት መግለጫ በበቂ ዝግጅትና ትኩረትና ትኩረት በእነዚህ ቦታዎች ላይ ጳጉሜ 1 ቀን ምርጫውን ለማካሄድ የሚያስችለውን ዝግጅት ያደርጋል። የመራጮችን ምዝገባ በተጨባጭ ሁኔታዎች ላይ ተመስርቶ ይካሄዳል ብለው ነበር። ከጳጉሜ 1 በኋላ ግን ምንም አይነት ምርጫ እንደማይካሄድ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍን አራጌን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንለፍ። በኢትዮጵያ 41 በመቶ የሚሆነው ህዝብ ከ15 ዓመት እድሜ በታች ሲሆን 28 በመቶ ደግሞ ከ15 እስከ 29 ዓመት የእድሜ ክልል ውስጥ የሚገኙ ወጣቶች ናቸው። ከነዚህ ውስጥ የወጣት ስራ አጦች ቁጥር ከ27 በመቶ በላይ ነው። በዚህ የተነሳም አብዛኞቹ ወጣቶች ምንም ሳይዙ በሺዎች የሚቆጠሩ ኪሎ ሜትሮችን በማቋረጥ በተለያዩ ሀገራት የስራ እድል ፍለጋን ይጓዛሉ። ይሁንና ካሰቡበት ሳይደርሱ ለብዙ መከራና ችግርም ይጋለጣሉ። ከሳምንት በፊት በመቶዎች የሚቆጠሩ ኢትዮጵያውያን በፑንትላንድ ሶማሌ ቦሳሶ በሚገኘው የዓለም አቀፍ የስደተኞች ተቋም አይኦኤም በኩል ለመመለስ መወሰናቸው ተሰምቷል። እነዚህ ወጣቶችና በዓለም አቀፍ የስደተኞች ተቋም ውስጥ የስደተኞች መልሶ ማቋቋም መርሃ ግብር አባል የሆኑትን እስከ ዳር ጤናዬን አነጋግሬ ያሰናዳሁት ዘገባ ቀጥሎ ይቀርባል። የደቡብ ወሎ ነዋሪ የሆነው ወጣት ኑሩ ሰይድ አደም የ10ኛ ክፍል ውጤቱ አመርቂ ባለመሆኑ ወደ መሰናዶ ሊያልፍ አልቻለም። ምንም እንኳን ውጤቱ በግል ኮሌጆች ውስጥ ሊያስገባው የሚችል ቢሆንም እንኳን ቤተሰቦቹ ግን ለዕለት ምግብ የቸገራቸው በመሆናቸው ስራ ለመፈለግ ወሰንኩ ይላል። ነገር ግን ይሄ ጥረቱም ስላልተሳካ ባለፈው አመት ላይ ወደ ሳውዲ አረቢያ ለመሄድ ኪስ ውስጥ የነበረችውን 200 ብር ብቻ ይዞ እንደተነሳ ይናገራል።
አንደኛ ትምህርት ውጤት አልመጣ ሲል እንደገና በገበዛ የመማር ነገር ሲስተዋጎል፣ ሁለተኛ ያው ድህነት፣ ከዛ እሱ ነገር ሲደመር በቃ ምንም ስራ የለም። በቤተሰብ ጋር ጠራጦች መቆየት የሆነ ብዙ አስቤዛ ያስፈልግሻል። ካደግሽ በኋላ ብዙ ነገር ማለም እና ብር ለማግኘት መንቀሳቀስ ወሳኝ ነገር ስለሆነ ተንቀሳቀስ ጊዜ 200 ብር ብቻ ነው ያለ ስደት ሳውዲ ይኬዳል ተባለ። እኔ መሄድ ብቻ ነው ያለብኝ ማለቴ ይሄዳሉ ብዙ በየቦታው አለ በየእያንዳንዱ ወጣት አይምሮ ውስጥ አለ ቁጥር ሴፉ ከዛ ዝምሬ ዛሬ ልር ፈልግ ያለሁኝ ቁጥር ስጠኝ ትላለሁኝ። ከዛ የሰጠኝ አደውላለሁ ናይለኛ ከዛ መሄድ ነው። ምንም አማራጭ የለም።
ለኑሩ ሰይድ ገንዘብ ችግር አልነበረም። ምክንያቱም ደግሞ ደላሎቹ ድንበር እስኪሻገሩ ድረስ የኪስ ገንዘብ የሚሰጡና ተንከባካቢ እናት መሆናቸው ነው።
ከዚህ ሲወደ አባብሎ አንከባፉ አጠጥቶ አብልቶ ምቅም ከሆነ አጥሞ የሚሰጣ ከሆነ አጠጥቶ ብር ሰጥቶ በቃ ልክ ፋዘር ማዘር እንደዛ መንገድ ላይ አሁን አላደ የኪስ የሚባል ነገር አለ። የኪስ ትሰጠኛለህ እንዲ ብዬ ደውለዋሉ። አሁን ከዚህ ስትማማ መጀመሪያ ታገሱ አምቢ ካለ ሌላ ነፍ ነው የሚሰጥ ማለት ነው። እዛ ላይ ይደወላል። ቢያንስ 200 300 500 1000 ይሰጣ። ይህ ሁሉ ይህ ካልተሰጠ ብር የሌለው ሰው አይሄድም።
ስንት ብር ነው የሚሰጡህ መጀመሪያ ከዛ ስትወጣ? አንተ ለምሳሌ ስንት ብር ተሰጠ?
እኔ 500 ብር ተሰጥቻለሁ። በ500 ተስማምቼ ማለት ነው።
ኑር በሁለት ወር የበረሃ መንከራተት ውስጥ ያጋጠመው ረሃብ፣ ጥም፣ ድካምና በደላሎች መንገላታት ሀገሩን እንዳስናፈቀው ይናገራል። በዚህ የተነሳ ምንም እንኳን ጠፍቶ በደላሎች መያዙ ከባድ ቅጣት ቢያስከትልም በሌሊት ተደብቆ በመጥፋት ጅቡቲ በሚገኘው ዓለም አቀፍ የስደተኞች ድርጅት አይኦኤም ውስጥ መግባቱን ያስረዳል።
ምንን ያላጋጠመው ይነገራል። ያው ረሃብ አንድ ጉዞ፣ ያው የእግር ጉዞ ከአፋር ጋር መጋጀት መጣላት፣ ያው ይሄ ነው በቃ። ያ ነገር ዘርዘር ያጨርሰውን በጣም ብሶት ነው። ይህን በደንብ ገርፎት አልጠፍቶ ያው የሆነ ጥፋት ካዩብሽ በጣም ፈጥነው እርምጃ ይወስዳሉ። ማለት
ጥፋት የሚባለው ምን አይነት ነገር ነው? ለምሳሌ
ጥፋት የሚባለው እንግዲህ ከእነሱ እጅ እናመልጣለን ብለን እንወስናለን ማ ከዛ ልናመልጥ ስንል ሌላም ነገር በቃ ማለት እነሱ ቁጭ በሉ ካሉ ቁጭ ማለት፣ መቆም ራሳችን፣ ቁም ካሉ መቀመጣችን በቃ እነሱ ያዘዙሽን ሰሪያለሽ። ከእነሱ ያዘዙሽን ካልሰራሽ ያው መመታት ነው። የሆነ እርምጃ ነገር ወሰንኩ። ያው ማለቴ ቀጥታ እኔ ወደ ድርጅቱ ነው የገባው፣ ወደዚህ አይወይም ድርጅት ማለት ቀጥታ አምልቼ 7 ሰዓት አካባቢ ላይ ምርቀና ምናምን ይዟል። እነሱ ባህር ቀጥታ እንጭናለን እያሉ ነው። ከዛ ሳያዩ እናመለጥናቸው። ከዛ ወደ ድርጅቱ ቶሎ ማታ ገባን። ማቃሸው ነው።
ልክ እንደ ኑሩ ሁሉ ከእጅ ወደ አፍ የሆነ ኑሮን ሸሽተው በስራ አጥነት በመማረር በተገኘው የትራንስፖርት አማራጭ በሙሉ በመጠቀም ወደ ሳውዲ አረቢያ በመድረስ ራሳቸውን ለመቻል ያለሙ ሌሎች ወጣቶችም የሶማሌ ቦሳሶን መንገድ ይጓዛሉ። የቦሳሶን መንገድ ይዘው ከሚጓዙ በሺዎች ከሚቆጠሩ ኢትዮጵያውያን አብዛኞቹም በባህር ላይና በበረሃ ውስጥ ህይወታቸውን ያጣሉ። እጅግ ብዙ ሊናገሩት የማይደፍሩት በደልም ይደርስባቸዋል። በአሁን ሰዓት በሶማሊያ ፑንትላንድ እንደሚገኘው ከአርሲ የተነሳው ኢብራሂም አደም ደላሎቹ ያደረሱበትን እንግልትና በደል ለአሜሪካ ድምጽ የኦሮምኛ ክፍል እንዲህ ገልጿል።
ከኢትዮጵያ 32000 ብር ቤተሰቦቼ ላኩላቸው። ይህም ነፍሴን ከሞት ለማዳን ነበረ። በመኪና የሚያመላልሱን ይህን ሁሉ አብሮ የሚሰሩት ኢትዮጵያውያን ናቸው ከሶማሌዎቹ ጋር በመሆን።
ገንዘቡን ቤተሰቦች ለደላሎቹ ሲልኩላቸው እንደሚፈቱ የሚገልጸው ወጣቱ በአሁን ሰዓት የቀይ ባህርን ከመሻገር ይልቅ ወደ ኋላ ለመመለስ ከወሰኑ በመቶዎች ከሚቆጠሩ ስደተኞች ጋር በቦሳሶ ባለም አቀፍ የስደተኞች ተቋም መጠለያ ካምፕ ይገኛል። ሌላዋ ባለፈው ዓመት የመን ከደረሰች በኋላ በአይኦኤም አማካኝነት ወደ ሀገሯ የተመለሰችው ደግሞ የ19 ዓመቷ ሉባባ ሰይድ ናት። ሉባባ ረጅሙን የበረሃ ጉዞ አስቸጋሪ የሚያደርገው ከረሃብና ጥም ብቻ ሳይሆን በደላሎች የሚፈጸም አስገድዶ መደፈርም ነው ትላለች።
ከዛ ባህሩን ተሻገርንም ሀዋሽ ነው የሚባለው የህዝብ ማጠራቀሚ ሀዋሽ ይባላል። ዝም ብሎ የሆነ ድንኳን ነገር አስመስሎ ሰጡ። ከዛ የሚቀበሉን ያስፈራራሉ። በቃ እንዲህ ካዘ ነገር ሽጉጥ አላቸው ብዙ ነገር በቃ ያስፈራሉ። ከዛ የሰዋር ቁጥር አምጡ ይላሉ፣ ይደበድባሉ። ብዙ ብር አናሀውርም ሲሉ ይደበድባሉ። ወንዶችን ጭራሽ ይገሏቸዋል። እኛ ዘንድ ላላጋጥምም ብቻ ግን በይን እያዩ ሆን ብዙ ሰዎች አሉ የተደፈሩ እያዩቸው ማለት።
እንደዛ ሲሆን እንግዲህ እኔንም ነገር ይሆናለሁ ብለሽ አልሰጋሽም? እስቲ ምን ነበር የሚሰማሽ ሴቶቹ እንደዛ ሲደረጉ?
እኔ የማይቀርልኝ እያስባለሁኝ፣ እኔ የማይቀርልኝ ሳይ ማለሆን የሚለግኝም እንደዛ ነኝ ላለሁን ብቻ ለሆነ ለምናለሁን አልሐምዱሊላህ። እንደዚሁ ብቻ ተቀምጭ በነበረ ከዛው እሱ ጋር ቢለረጓ ተቀምጭ በነበር ምን ደርስብ ነበር ግን ወደ ወጣሳሁን።
ይህን መሳይ ህይወት አልፋ የመን ውስጥ በነጻ በደላላው ቤት ውስጥ የቤት ሰራተኛ በመሆን ጉልበቷ እየተበዘበዘ እንደኖረችና ደላላው ወደ በረሃ በሄደበት ቀን ጠፍታ ለፖሊስ እጇን መስጠቷን ተናገራለች። ፖሊሶቹም ከአለም አቀፍ የስደተኞች ተቋም አይኦኤም ጋር እንዳገናኟት ነው የምታስረዳው። በአለም አቀፍ የስደተኞች ድርጅት ውስጥ የስደተኞች በፈቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ የሆኑት እስከዳር ጤናዬ ከጥር 2012 እስከ ታህሳስ 2013 ዓመተ ምህረት ባለው ጊዜ ውስጥ ከ36600 በላይ የሚሆኑ ስደተኞች በፍቃደኝነት መመለሳቸውን ገልጸው ከነዚህ ውስጥ 26541ዱ እድሜያቸው ከ25 ዓመት በታች የሆናቸው ወጣቶች ናቸው ይላሉ።
አይኦኤም ከሚሰራቸው ፕሮግራሞች መካከል በፍቃደኝነት የመመለስና የመልሶ ማቋቋም እገዛ ፕሮግራም አንደኛው ነው። እነዚህ ተመላሾች በአብዛኛው የመጡት ከታንዛኒያ፣ ከጅቡቲ እንዲሁም የመን እንዲሁም በተለያዩ ዓለም ሀገራት ነው። እነዚህ ሶስቱ ሀገራት ግን በዋነኝነት ተመላሾች የመጡባቸው ሀገራት ናቸው። በዚህ ዓመት ደግሞ የመጀመሪያው 6 ወራት እንኳን ብንመለከት ከ1000 በላይ የሚሆኑ ኢትዮጵያውያን በፈቃደኝነት ወደ ሀገራቸው እንዲመለሱ አይኦኤም እገዛ ሰጥቷል። ከዚህም በተጨማሪ ደግሞ እንደሚታወቀው ከሳኡዲ አረቢያ ብዙ ኢትዮጵያውያን ቦት ይደረጋሉ። እንም በ2020 እንዲሁ በአውሮፓውያን አቆጣጠር ከ36600 በላይ የሚሆኑ ኢትዮጵያን ወደ ሀገራቸው ሲገቡ ምገባ አካሂዶ ማይግራንቶች ማግኘት ችለናል። ከነዚህ ውስጥ በአብዛኛው ከ25 ዓመት እና ከዛ በታች የሚሆኑ ወጣቶች ናቸው። በቁጥር ለመጥቀስ ወደ 26500 የሚሆኑ እንዳልኩት ከ25 ዓመት በታች የሆኑ ወጣቶች ናቸው። በዚህ አመት ደግሞ በ2021 በመጀመሪያው 6 ወራት ብቻም ከ18200 በላይ የሚሆኑ ኢትዮጵያውያን እንዲሁ ከሳውዲ አረቢያ ዲፖርት ተደርገው ሲመጡ አይኦኤም ገባ ማድረግ ችሏል።
ዓለም አቀፉ የስደተኞች ድርጅት በፍቃደኝነት የመመለስና የማቋቋም እገዛ ክፍል የብሔራዊ መርሃ ግብር አስተባባሪ እስከዳር ጤናዬ ተቋማቸው ስደተኞቹ በሀገራቸው እንዲሰሩ ለማስቻል የስነ ልቦና ድጋፍና መጠነኛ የገንዘብ እርዳታ እያደረገ እንደሚገኝ ይናገራሉ።
ዋናው ነገር መመለሱ ሳይሆን አገሩ የሚቆዩበትን ሁኔታ የተመቸ ለማድረግ የመልሶ ማቋቋም እገዛችን በጣም ወሳኝነት አለው። የመመለስ እገዛ ሰስቴነብል ወይም ዘለቄታዊ እንዲሆን የመልሶ ማቋቋም እገዛዎቻችን በኢኮኖሚ አቅም ማደራጀትን፣ የማህበራዊ እንዲሁም የስነ ልቦናዊ ድጋፎችን ያካትታል። ምንም ስንል የቴክኒክ ሙያ ድጋፎችን፣ የንግድ ክህሎት ስልጠናዎችን፣ ስራ እድል ፈጠራ፣ የሕክምና ወይም ሌሎችን ተያያዥ እገዛዎችን በመስጠት ተመላሾች ሀገራቸው ከገቡ በኋላ መልሰው የሚቋቋሙበትን መንገድ እናመቻቻለን። ተመላሾች በግምት ከሚሰጡት ድጋፎች በተጨማሪ አሁን ሪሰንትሊ በቅርብ ጊዜያቶች የማህበረሰብ ተኮር ወይም ማህበረሰብን ያካተተ እገዛ በመስጠት ተመላሾች በተለይ በብዛት የሚመለሱባቸውን ቦታዎች በመለየት ማህበረሰቡ እዛ አካባቢ ላይ ያለ ማህበረሰብ ያለውን ችግር አይደንቲፋይ በማድረግ እና በመለየት የተለያዩ ፕሮጀክቶችን ቀርጸን በስራ እንገኛለን። እነዚህን ስራዎች በመንግስትና መንግስታዊ ያልሆኑ ተቋማቶች እነዚህን ስራዎች ለመስራት በጣም ያግዙናል እና ከእነሱ ጋር በመተባበር ነው የምንሰራው። የመልሶ ማቋቋም ስራን ስኬታማ እንዲሆን ያው የተለያዩ የመንግስታት መካከል ያለው ትብብር ወሳኝ ነው የሚሆነው።
የዚህ ድጋፍ ተጠቃሚ የሆኑት ሉባባ ሰኢድ እና ኑር ሰኢድ አደም በተሰጣቸው የ45,000 ብር ድጋፍ በሀገራቸው ላይ ሱቅ መክፈታቸውን ይናገራሉ። ኑሩ ሰኢድ
ራህምላ ጂማ ተመጣጣኝ ስራ አድል ትንሽም ቢሆን ስራ አድል ፈጠሩልኝ። ሱቅ እየቸራቸርኩ ነው ፈጣሪስ ካለ ይደረ ወይ ነው እንግዲህ ያለን ያው አለ አይደል እዛው ቤክራውንም ልብሱንም እንግዲህ ይችላል አይሙሪያችንም አረፍ ብሏል።
አሁን ለሚሄዱ ሰዎች ምን ትላለ?
ራኔ አቺ ብሩ ምሮጭራሽ አሁንማ አሰና ላይ ችግር አለ የመለኝ።
ወጣቶቹ የበረሃውን ጉዞ ሳይጨርሱ ቢመለሱም ራሳቸውን ግን እንደ እድለኛ ነው የሚቆጥሩት። ከህይወት ተሞክሯቸው በመነሳት ለሌሎች ለመምከር እንደሚሞክሩ ይናገራሉ። ይሁንና አሁንም ድረስ እለት እለት በየመን የባህር ጠረፎች ላይ 1000 የሚሆኑ ኢትዮጵያውያን ወጣቶች ይደርሳሉ። በየመንና በሳውዲ አረቢያ እስር ቤቶች ውስጥም የቀን ጨለማ የሆነ ህይወትን የሚመሩ አያሌ ወጣቶች እንዳሉ ደርሰው የተመለሱት ይናገራሉ። ለአሜሪካ ድምጽ ዘገባ ኤደን ገረመው Washington DC. አሁን ደግሞ ሀብታሙ ስዩም የቴክኖሎጂ ዘገባ ያስደምጣችኋል።
የዓለም ኢኮኖሚ ፎረም የዛሬ 20 ዓመት ጀምሮ የቴክኖሎጂ ፈርቀዳጆች ማህበረሰብ የተሰኘ መርሃ ግብር ዘርግቷል። በዚህ መርሃ ግብር አማካኝነት ገና በእንድርድርታ ላይ ያሉ በቴክኖሎጂና በፈጠራ መስኮች ውስጥ የተሰማሩ ተቋማት የሚበረታቱበት ማህበረሰብ ነው። ፎረሙ እነዚህ ተቋማት ተጨባጭ የገበያና ማህበረሰባዊ ጥቅሞች አላቸው ብሎም ያምናል። በዚህ ማህበረሰብ በቀደሙት ዓመታት ገና በጀማሪ ደረጃ ላይ በነበሩበት ጊዜ ዕውቅና ከተሰጣቸውና ዛሬ ዓለም ላይ ተጽዕኖ መፍጠር ከቻሉ ተቋማት መካከል ጎግል፣ ኤርኤንቢ፣ ትዊተር፣ ሞዚላና ስፖቲፋይን መጥቀስ ይቻላል። ዘንድሮ ላይ 100 ተቋማት የ2021 የቴክኖሎጂ ፈርቀዳጆችን ዕውቅና አግኝተዋል። ከአፍሪካ 6 ተቋማት ተመርጠዋል። ኢትዮጵያ ውስጥ ቆሻሻን ወደ ኃይል ምንጭነት በመቀየር የታዳሽ ኃይል አማራጭን የፈጠረው ካምብሪጅ ኢንዱስትሪስ አንዱ ነው። በተለምዶ አዲስ አበባ ውስጥ ቆሼ በሚባለው ስፍራ ከዛሬ 10 ዓመት ወዲህ ከ400 ሚሊዮን ኪሎ ግራም በላይ ቆሻሻን ወደ ጠቃሚ በረከት ቀይሯል። ከኬንያ 2 ድርጅቶች የመጪ ዘመን ተስፋዎች ናቸው በሚል ዕውቅና ተሰጥቷቸዋል። የመጀመሪያው ሶኮዋች የተሰኘው አነስተኛ ገበሬዎች ያመረቱትን ምርት በርካሽና ፈጣን ሁኔታ ለተጠቃሚዎች እንዲያደርሱ የሚያግዘው ተቋም ነው። የ8 ዓመት ዕድሜ ያለው ተቋም በምስራቅ አፍሪካ ካሉ 20,000 ነጋዴዎችም ጋር አብሮ ይሰራል። ሌላው ተቋም ወጣቶች ችሎታቸውና ተሰጧቸውን የሚያሳድጉበትን የስልጠና ስርዓት የፈጠረው ሞሪንጋ ትምህርት ቤት ነው። 200,000 ተማሪዎችን በገበያ ላይ ተፈላጊ በሆኑ ትምህርቶች አሰልጥኖ ባለሙያ አድርጓል። የናይጄሪያው ኩዳ ባንክ የባንክ አገልግሎት በቀላሉ እንዲዳረስ እያደረገ ባለው ጥረት ተስፋ ተጥሎበታል። ሰዎች በእጅ ስልካቸው ብቻ የባንክ አገልግሎቱን እንዲያቀላጥፉ የሚያግዘው ተቋም ከተመሰረተ ገና 4 ዓመቱ ነው። ከጋና ኤምፋርማ ተመራጭ ሆኗል። መድኃኒቶችን በርካሽ ዋጋ ለሁሉም ህመምተኞች ለማዳረስ ጥረት የሚያደርግ ድርጅት ነው። 300,000 የመድኃኒት መደብሮችን በማስተሳሰር በየወሩ ከ100,000 በላይ ለሆኑ ደንበኞች መድኃኒቶችን ያዳርሳል። ፍሌክሲ ፌንቴክስ የዚምባብዌ ድርጅት ነው። መደበኛ መታወቂያ ለሌላቸው አፍሪካውያን ጠቃሚውን ሰነድ በዲጂታል መንገድ በእጃቸው እንዲያስገቡ ያግዛል። መታወቂያ ለሌላቸው 400 ሚሊዮን አፍሪካውያን ጠቃሚ እንደሚሆን የታመነበት ተቋሙ ሰዎች በቀላሉ የፋይናንስ፣ የመድህን፣ ጤናና መንግስት አገልግሎቶችን በቀላሉ እንዲያገኙ ይረዳል። ከነዚህ በተጨማሪ ከሰሜን አሜሪካ 45፣ ከኤዥያ ፓስፊክ 22፣ ከአውሮፓ 18፣ ከላቲን አሜሪካ 4፣ ከመካከለኛው ምስራቅ 6 ድርጅቶች የዓለም ኢኮኖሚ ፎረም የ2021 ቴክኖሎጂ ፈርቀዳጅነት ዕውቅናን አግኝተዋል።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት ዝግጅታችንን እዚህ ላይ ፈጸምን። ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን ስናስተናግዳችሁ አምሽተናል። በነገው ምሽት በመዝናኛ መርሃ ግብራችን እንገናኛለን። እንሰናበታችኋለን። ደህና ደሩ።